በየዓመቱ የሚከበረው ዓለም አቀፉ የፕሬስ ነጻነት ቀን ዘንድሮም ጋዜጠኝነት ያለ ፍርሃትና መድሎ በሚል መርህ ነው የተከበረው። ለረጅም ዓመታት ለፕሬስ ነጻነት ከሚያሰጉ አገሮች ተመደብ በነበረችው ኢትዮጵያ ላለፉት 2 ዓመታት በመገናኛ ብዙሃን እንቅስቃሴ ዙሪያ በታዩ ለውጦች ሳቢያ ዓለም አቀፍ አድናቆት ብታገኝም በኢትዮጵያ ያለው የፕሬስ ነጻነት ግን አሁንም ከስጋት ነጻ አይደለም። የሚዲያ ጽንፈኝነት፣ የጋዜጠኞች የሙያ ብቃትና በነጻነት ዙሪያ የታዩ መሻሻሎች ወደ ኋላ የመቀልበስ ስጋት አሁንም የሚዲያው ፈተናዎች ነው ቀጥለዋል። በዚህ ዙሪያ ቀደም ብዬ እንዳስተዋወቅኩት ባልደረባችን ስመኝሽ የቆየ በጋዜጠኝነት ሙያ ለረጅም ዓመታት ያገለገሉ ጋዜጠኞችንና የመንግስት ተወካይ አነጋግራለች፣ እንደሚከተለው ታቀርባለች።
የኢትዮጵያ መንግስት ባለፉት 2 ዓመታት ውስጥ በመገናኛ ብዙሃን ነጻነት ዙሪያ ላሳየው መሻሻል በዓለም አቀፉ ማህበረሰብ ዘንድ እውቅናን ተችሮታል። የታሰሩ ጋዜጠኞችን በመፍታት እገዳ ተጥሎባቸው የነበሩና በስደት ሲንቀሳቀሱ የቆዩ የሚዲያ ተቋማትን ወደ ሀገር ውስጥ ገብተው እንዲሰሩ በመፍቀድ መሻሻሎች ታይተዋል። በየዓመቱ የዓለም ሀገራትን የፕሬስ ነጻነት ደረጃ ይፋ የሚያደርገው የድንበር ተሻጋሪ የጋዜጠኞች ቡድን ለመጀመሪያ ጊዜ ኢትዮጵያ ከነበረችበት ለጋዜጠኞች አዳጋች የሆኑ ሀገሮች የሚገኙበት የቀይ ቀለም ምድብ አውጥቶ ችግር አለባቸው ብቻ ከመባሉት የብርቱካናማ ቀለም ምድብ አገራት ተርታ ውስጥ ከቷታል። ድርጅቱ በሚያወጣው የፕሬስ ነጻነት ደረጃ ሪፖርት ውስጥ ከተካተቱት 180 ሀገራት መካከልም የዛሬ 2 ዓመት ከነበረችበት 150ኛ ደረጃ በ51 ከፍ በማለት ዘንድሮ በ99ኛ ደረጃ ላይ ትገኛለች። እነዚህ መሻሻያዎች የታዩበት የኢትዮጵያ ሚዲያ ግን ዛሬም ከፈተና አልወጣም። የሚዲያ ጽንፈኝነት፣ የሙያ ብቃት ማነስ፣ የመረጃ ማግኘት ችግርና የማህበረሰብ ሚዲያው በባህላዊ ሚዲያ ላይ እያሳደረ ያለው ተጽዕኖ ዛሬም የሚዲያው ውስብስብ ችግሮች እንደሆኑ ቀጥለዋል። ከዚህ ቀደም የአዲስ ነገር ጋዜጣ አዘጋጅ የነበረውና በስደት ስዊድን ሀገር የሚኖረው መስፍን ነጋሽ የዋዜማ ሬዲዮ ዋና አዘጋጅ ነው። መስፍን በኢትዮጵያ ሚዲያ ዙሪያ የታዩት መሻሻሎች መረጃን በስፋት ከማዳረስ አንጻር ትልቅ ሚና እንዳላቸው ገልጾ፣ ነገር ግን ለረጅም ዘመን በጠላትነት ተፈርጆ የኖሩት የሚዲያ ተቋማት አሁን የሚፈለገውን ተቋማዊና ሙያዊ ኃይል ማቅረብ የሚችሉ አይደሉም ይላል።
አሁን የሚታየው የሙያ ደረጃ በጣም ዝቅተኛ ነው። አንዳንድ ጊዜ አሳፋሪም ጭምር ነው። እውነት ለመናገር አንዳንዶቹ ጋዜጠኞች ስለምን እንደሚያወሩ ሁሉ የሚያውቁ አይመስሉም። ያ ጋዜጠኛ ምንም የሚረባ ነገር የለውም ማለት አይደለም፣ ግን በሚያቀርበው ነገር ላይ እንዲያስብበት እንዲዘጋጅበት የሚያደርግ የሚረዳው ደረባ ኤዲተር ወይም ቡድን የላቸውም አብዛኞቹ። እና እነሱ የሚያጡትን ነገር ነው የሚሰጡት፣ አቅም የተፈቀደውን ነገር ነው የሚሰጡት። እና በእነዚህ ልጆች መፍረድም አስቸጋሪ ሊሆን ይችላል። ግን እንደ ሚዲያ ሲታይ ግን የሙያ ደረጃው አብዛኛው በጣም የወረደ ነው።
መስፍን ጨምሮ የሙያ ብቃት ድንገት የሚገኝ ሳይሆን እየዳበረና እየተጠናከረ የሚሄድ ነው። የኢትዮጵያ ሚዲያ ደግሞ በብዙ መልኩ ሲኮረኮም የኖረ ከመሆኑ አንጻር ሙያው ውስጥ በመቆየት የሚዳብሩ ልምዶቹን እንዲያጣ ሆኗል ይላል።
በሚዲያው ዘርፍ ውስጥ ስንት ሰዎች ረጅም ጊዜ ቆይተዋል? ለምሳሌ ኢትዮጵያ ውስጥ አሁን በቴሌቪዥን በሬዲዮ መከታተል ይቻላል። ስንት ጋዜጠኞች ናቸው ለምሳሌ እንደው እድሜያቸው ከ35 ዓመት ወይም ከ40 ዓመት በላይ እንኳን ይሆኑ? ያ ማለት እድሜያቸው ከዛ በታች የሆኑ ጋዜጠኞች ምንም አያውቁም አይረቡም ለማለት አይደለም። ግን ሚዲያ ውስጥ በመቆየት በእድሜ በዛ ስራ ላይ ሆኖ በሚገኙ ስልጠናዎችና ልምዶች የሚዳብሩ ብዙ ነገሮች አሉ።
በጋዜጠኝነት ሙያ ለረጅም ጊዜ ያገለገለውና በሪፖርተር ጋዜጣ የፖለቲካ ጉዳዮች አዘጋጅ የሆነው ዮሐንስ አንበርብር በሚዲያ ታየ የተባለውን ለውጥ በፍላጎት ደረጃ ከመግለጽ ያለፈ የመገናኛ ብዙሃን በሙሉ አቅማቸው እንዲንቀሳቀሱ የሚያስችል ፖለቲካዊና ኢኮኖሚያዊ አቅም ባለመፍጠሩ የሚዲያ ተቋማት ሙያዊ ብቃት ላይ መስራት አልቻሉም ይላል።
ጆርናሊዝም ማለት የመንግስትም የፖለቲካ ተቋማትም የፖለቲካ አይዲዮሎጂ የፖለቲካ ፍልስፍና የፖለቲካ ፕሮግራም መተንተን ጉዳይ ነው። ግብርና ጉዳይም የተንተን ጉዳይ ነው። እንደዚህ ያለም ብዙ ነገሮችን መዘርዘር ይችላል። ስለዚህ የሚዲያ ዘርፉ እነዚህን ለመጥቀር ጥሩ የሆነ አሳሲ የሆነ ደሞዝ መክፈል መቻል አለበት ማለት ነው። ከኢኮኖሚ ዘርፉ ወጥተው ጆርናሊዝምን ተቀላቅለው ኢኮኖሚውን ለመተንተን ጥሩ መከፋይ መሆን መቻል አለባቸው። ይህንን ለመክፈል የሚችል የኢትዮጵያ የሚዲያ ዘርፍ አቅም የለውም ብቻ ሳይሆን አቅም እንዲፈጥርም የሚያስችለውም ምንም ነገርም የለም። የባንኪንግ ዘርፉ ፋይናንስ አያደርገውም። የፖለቲካ እይታዎች የመንግስት የፖለቲካ እይታ በዚህ ምክንያት ደግሞ ማህበረሰቡ የተገባባበት የፖለቲካና ለሚዲያ ዘርፉ ያለ እይታ ተሳሳቱ የሚገባባ በመሆኑ ፋይናንስ ለማድረግ እና ዘርፉ አስራፊ ነው አስራፊ አይደለም ብሎ የመገመት ነው የመገምገም አዋዜ ስላለ
ሌላው ለኢትዮጵያ የሚዲያ ተቋማት ማደግ ትልቅ ተግዳሮት ሆኖ የሚገለጸውና ጋዜጠኞች የሙያ ደረጃቸውን ከፍ እንዳያደርጉ የሚከለክላቸው ጽንፈኛና ኃላፊነት የጎደለው የሚዲያ እንቅስቃሴ ነው። የሚዲያ ተቋማት ወደ አንድ ርዕዮተ ዓለም ማጋደላቸው ብቻውን ችግር አይደለም የሚለው መስፍን ዋናው ችግር ለህዝብ ትክክለኛና ሚዛናዊ መረጃ ማቅረብ አለመቻላቸውና የአንድ አይነት አመለካከት ብቻ መጠቀሚያ መሆናቸው ነው ይላል።
በዚህ አይነት የሚዲያ ተቋማት ለተወሰነ አነስተኛ ቡድን ብቻ ነው ተደማጭነታቸው ሆኖ የሚቀረው አንድ ሰው። ከዚህም በላይ ግን በአንድ ሀገር ውስጥ የሚኖር ማህበረሰብ አካል እንደመሆናቸው መጠን ያ ማህበረሰብ ወደ ተሻለ ደረጃ እንዲሸጋገር ማድረግ ይችሉ የነበሩትን አስተዋጽኦ ታደርጉ እንዲቀሩ ያደርጋል። ለምሳሌ እንደ ኢትዮጵያ ባሉ ማህበረሰቦች በተለይ ከተለያዩ ቡድኖች መካከል ያለውን ግንኙነት በሰላማዊ መንገድ በውይይት እንዲፈታ በማድረግ ፋንታ የተለያዩ ቡድኖች ወደ ጠብና ወደ እርስ በርስ ግጭት እንዲገቡ መሳሪያ ሊሆኑ ይችላል።
ዮሐንስም ማህበረሰቡን የማሳወቅና የመቅረጽ ኃላፊነት የተጣለበት ሚዲያ ኃላፊነቱን ዘንግቶ የጽንፈኛ አመለካከቶች ማስፈጸሚያ ሆነዋል በሚለው ወቀሳ ይስማማል።
አንድ ካለ ያን ካረገጥ የሚባል አይነቶች የጽንፈኛ አመለካከቶች ባለበት የፖለቲካ ማዕቀፍ ውስጥ ጋዜጠኞችም በዚህ ታስተስበው ይወድቃል። የዚህ ትልቅና የራሱን የፖለቲካ ኢንተረስ ለማራመድ ሚዲያው ይጠቀምበታል። ጋዜጠኝነት መረስቶና ፕሮፌሽን ያለው አቅሙ ያለው በዚህ ከጠልበ የሞለክ ሁኔታ እየተከሰከን ያለው
ህብረተሰቡን ለጉዳት የሚያጋልጡና ያልተጣሩ መረጃዎችን በማሰራጨት ረገድ ቀዳሚው ተወቃሽ ማህበረሰብ ሚዲያው ነው። ከዚህ አንጻር ይህ ወቅት ከየትኛውም ጊዜ በላይ የተጣራ መረጃ የሚፈለግበት ጊዜ ነው የሚለው መስፍን ባህላዊ የሚዲያ ተቋማት የምንላቸው ጋዜጦች፣ ሬዲዮና ቴሌቪዥን ጣቢያዎች በማህበራዊ ሚዲያ ንፋስ ላለመወሰድ መፍራትና መጠንቀቅ አለባቸው ይላል።
እርግጥ በማህበራዊ ሚዲያዎች የተሰራጩ መረጃዎችን እንደ አንድ መነሻ መመልከት በራሱ መጥፎ ወይም ጥፋት ላይሆን ይችላል። ግን ሌላ ምንም አይነት ጥናት ሳያደርግ መጥቶ ማህበራዊ ሚዲያ ላይ የተባለው ሁሉ እያመጣ ሐሜትን በሬዲዮና በቴሌቪዥን መልሶ የማስተባበያ አይነት አቀራረብ ምንም የማህበራዊ ሚዲያው ተጽዕኖ ብቻ ሳይሆን ጋዜጠኛው የራሱን ስራ በአግባቡ ስላልሰራ የሚመጣ ነገር ነው። ማሰብና የማህበራዊ ሚዲያውን በአግባቡ መጠቀም የማህበራዊ ሚዲያው መጠቀሚያ ላለመሆን መስራት አለባቸው፣ ማሰብ አለባቸው የመገናኛ ብዙሃን።
ሌላው ዮሐንስ ለሚዲያዎች ያልተቀረፈ ችግር ነው የሚለው መረጃ ፈልጎ ማግኘት ነው። በተለይ የመንግስት ኮሙኒኬሽን ቢሮ ከፈረሰ ወዲህ ከመንግስት መረጃ የሚገኝበት ወጥ አሰራር የለም የሚለው ዮሐንስ አያይዞም ከቅርብ ጊዜ ወዲህ እየተስተዋሉ ያሉት የጋዜጠኞች እስርም በሚዲያ ተቋማት ላይ ፍርሃት እንዲያዣብብ አድርጓል ይላል። በእነዚህ ጉዳይ ያነጋገርናቸው የጠቅላይ ሚኒስትሩ የፕሬስ ሴክሬታሪያት ኃላፊ የሆኑት አቶ ንጉሱ ጥላሁን በበኩላቸው ጫፍና ጫፍ ያሉ ሐሳቦች ገና ያልታረቁበት ሀገር ላይ የብሔርና የሃይማኖት ጥላቻዎች እንዲሁም ግጭቶች እንዲካሄዱ የሚያደርጉ ቅስቀሳዎች በሚዲያዎች እንዳሉ ገልጸው መንግስት እነዚህን ተቋማት ማስተማር ይቀድማል ብሎ እየሰራ እንደሆነና እርምጃ መውሰድ ቀጣይ አካሄድ እንደሚሆን ያስረዳሉ።
ሚዲያው ተተለቀቀው የነጻነት ሜዳ በአግባቡ ባለመቻው ህብረተሰቡን ለግጭት በማነሳሳት የሃይማኖት ተቋማት እንዲወድሙ፣ መንግስት ተቋማት እንዲወድሙ፣ ህብረተ ልማት እንዲጠፋ፣ ሰዎች በማንነታቸው እንዲጋጩ እና ጥፋቻ እንዲሆን በተለይ እንዲሆነና ሃይማኖትን አካባቢና ድርጅት መሰረት አድርገው የሚቀሰቀሱ ቅስቀሳዎች አሉ። እነዚህ በእንዲያረው ሂደትም በከፍተኛ ደረጃ ጎድተዋል። ብሮድካስት ባለስልጣን ማስተማሪ ቀድማል ብሎ የአስተምሮቱ ስራ ላይ ያተኮረባቸው እልፍ ሲልም ከማስጠንቀቂያ መሰል ነገሮችን የሞካከረባቸው ነገሮች አሉ።
በኢትዮጵያ ያለው የሚዲያ ነጻነት ሙሉ በሙሉ ገና የሚፈለገው ደረጃ ላይ ባለመድረሱ አሁንም እክሎች ያጋጥማሉ የሚሉት አቶ ንጉሱ መረጃ አሰጣጥን በተመለከተ ሁሉም የሚኒስቴር መስሪያ ቤቶችና ክልሎች ራሳቸውን ችለው መረጃ እንዲሰጡ መደረጋቸውንና በጠቅላይ ሚኒስትሩ ዙሪያ የሚፈለጉ መረጃዎችን ደግሞ ፕሬስ ሴክሬታሪያቱ ይሰጣል ብለዋል። በኮሮና ቫይረስ ምክንያት የፕሬስ ነጻነት ቀን እንደቀድሞ በተለያዩ ዝግጅቶች ባይከበርም ቀኑ ግን በሚመለከታቸው ተቋማት ታስቦ እንደሚውልም አቶ ንጉሱ ነግረውናል። ዘገባውን የማጠናቀቀው በዛሬው ዕለት የተከበረውን የፕሬስ ነጻነት ቀን አስመልክቶ የአሜሪካ ድምጽ ሬዲዮ ዳይሬክተር አማንዳ ቤኔት ባስተላለፉት መልእክት ነው።
I'm Amanda Bennett and I'm director of Voice of America and I'm talking to you from my home.
አማንዳ ቤኔት እባላለሁ። የአሜሪካ ድምጽ ራዲዮ ዳይሬክተር ነኝ። ይህን መልእክት የማስተላልፍላችሁ እንዳብዛኞቻችሁ በኮሮና ቫይረስ መስፋፋት ምክንያት ራሴን አግልዬ ካለሁበት መኖሪያ ቤቴ ነው። ኮሮና ቫይረስ የተከሰተበት ወቅት ከመቼውም ጊዜ በላይ ነጻ ፕሬስ ምን ያክል አስፈላጊ እንደሆነ ያሳየን ወቅት ነው። በጣም ብዙ መጥፎ የተሳሳቱና የተዛቡ መረጃዎች አሉ። በዚህም ምክንያት በዓለም ዙሪያ ያሉ ሰዎች ትክክለኛ መረጃዎችን እንድንሰጣቸው በእኛ ይተማመናሉ። እኛ ደግሞ በዓለም ዙሪያ ባሉ በተለይ ነጻ መረጃን ማግኘት የማይችሉ አገሮች ላይ ሆነው ስለ ኮሮና ቫይረስ እውነቱን በሚዘግቡልን ጋዜጠኞቻችን ላይ እንተማመናለን።
ማንዳ ቤኔት በመልእክታቸው በተለይ የተሳሳቱ መረጃዎች በበዙበት በዚህ ወቅት ነጻ ሚዲያ ትክክለኛ መረጃዎችን ለመስጠት ወሳኝ ናቸው ብለዋል። ለቪኦኤ ለተጠናከረው ዘገባ ስመኝሽ የቆየነኝ ከፌርፋክስ ቨርጂኒያ።